አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ዲሞክራሲያዊ አብዮት ተስፋና አደጋ እንዳለው ተዘገበ። ኒጀር ከመኖሪያቸው የተፈናቀሉ ሰዎችን ለመጠበቅ ህግ ማውጣቷ ታወቀ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የኢኮኖሚስት መጽሔት ድረገጽ የኢትዮጵያ ዲሞክራሲያዊ አብዮት ተስፋና አደጋ በሚል ርዕስ ባወጣው ጽሑፍ በህዝብ ብዛት ከአፍሪካ ሁለተኛው በሆነችው ኢትዮጵያ ዙሪያ ከአንድ ዓመት በፊት የማይታሰቡ የነበሩ ክስተቶች አሁን የሚዘወተሩ ሆኗል ይላል። በቅርቡ አዋሳ ውስጥ ንጋት ላይ የአካባቢውን ባንዲራ ድረብ ያደረጉ ወጣቶች የሲዳማ ነጻነት ንቅናቄ የተባለውን አማጺ ቡድን ሲቀበሉ ታይቷል። በውጭ ሀገራት የነበሩትን የአማጽያኑ መሪዎችን ለመቀበል ተሰባስበው ይዘምሩ እንደነበረ ጽሑፉ አውስቷል። ወደ አዋሳ በሚያመራው አውራ ጎዳና ደግሞ የክልል ድንበር መሆኑ በቅጡ በማይለይበት ቦታ ላይ የኦሮሞ ነጻነት ግንባር አርማ ይታያል ሲል ጽሑፉ ጠቅሷል።
ጠቅላይ ሚኒስትር አብይ አህመድ ስልጣን ይዘው ከኤርትራ ጋር የሰላም ስምምነት በመፈረማቸው በብዙ ሺህ የሚቆጠሩ እስረኞች በመፈታታቸው በውጭ ሆነው የትጥቅ ትግል ያካሄዱ የነበሩ አማጽያን ወደ ሀገራቸው እንዲገቡ በማመቻቸታቸው ሰፊ የህዝብ ድጋፍ አግኝተዋል። ሆኖም ትልቅ ተግዳሮት ገጥሟቸዋል ይላል የኢኮኖሚስት መጽሔት ድረገጽ። የዘር ብሔረተኝነትና ግጭት እየተስፋፋ ሄዷል። የኢኮኖሚው እድገት ፍጥነት አዝግሟል። ጠቅላይ ሚኒስትሩ ያላቸውን ህዝባዊ ድጋፍ መሰረት በማድረግ ሀገሪቱን በማስተባበር ወደ ፍትሃዊ ምርጫ ሊያመሯት ከቻሉ ነው ሁኔታዎች መልክ ሊይዙ የሚችሉት ሲል የኢኮኖሚስት ጽሑፍ ያወሳል።
ኢህአዴግ ሰብአዊ መብት ባለማክበርና የፖለቲካ ምህዳር በማጥበብ ቢታማም የኢትዮጵያ ኢኮኖሚ እያደገና እየሰፋ ሄዷል። ብዙዎች እንደ ቻይና ሁሉ የዲሞክራሲ አልባ እድገት ተምሳሌት አድርገው አይተውታል። ከቅርብ ዓመታት ወዲህ ግን የኢትዮጵያው እድገት መጠን ዘላቂነት ላይ ጥያቄ ሲነሳ ቆይቷል ይላል ኢኮኖሚስት መጽሔት ላይ የወጣው ጽሑፍ። አብዛኛው እድገት የተገኘው መንግስት በመንገድ ስራ፣ በኢንዱስትሪ ፓርኮች፣ በግዙፍ የመብራት ኃይል ማመንጫ ግድቦች ግንባታና በአየር መንገድ ላይ የሚያውለው ገንዘብ ነው። መንግስት ይህ ሁሉ የሚያወጣውም በአብዛኛው በብድር በተገኘ ገንዘብ ነው።
ጠቅላይ ሚኒስትር አብይ ነጻና ፍትሃዊ ምርጫ ለማካሄድ ቃል ገብተዋል። በተቃውሞ ሲሳተፉ የነበሩትን ብርቱካን መደቅሳን የምርጫ ቦርዱን እንዲመሩ ሾመዋል። የሰብአዊ መብት ጠበቃን የጠቅላይ ፍርድ ቤት ዋና ዳኛ እንዲሆኑ ሰይመዋል። ሰላማዊ ተቃውሞን ወንጀል የሚያደርጉ ህጎችን ለማሻሻል የህግ ባለሙያዎች እየሰሩ ናቸው ሲል ኢኮኖሚስት መጽሔት ድረገጽ ላይ የወጣ ጽሑፍ አውስቷል። ይሁንና የለውጡ ሂደት ከቁጥጥር ውጭ እንዳይሆን ያሰጋል። ጠቅላይ ሚኒስትር አብይን ስልጣን ላይ ያወጣው ህዝባዊ ተቃውሞ በርካታ ኢትዮጵያውያን መንግስቱን ህጋዊነት ያለው አድርገው እንደማያዩ አሳይቷል ሲል ጽሑፉ አስገንዝቧል።
በኦሮሚያና በአማራ ክልል ያሉት በአስር ሺዎች የሚቆጠሩ የወረዳ ባለስልጣኖች የተቀየሩ ቢሆንም የወጣቶቹን ተቃውሞ ሊቆጣጠሩ እንዳልቻሉ ጀዋር መሐመድ መግለጹን ዘገባ ወስቷል። በዚህ ምክንያትም ወጣት ወንዶች የጎበዝ አለቃነት ሚና እየተጫወቱ መሆናቸውን ኢኮኖሚስት ላይ የወጣው ዘገባ ገልጿል። ለኢትዮጵያ ለመረጋጋት ትልቅ አደጋ የሆነው በተለያዩ ዘሮች መካከል የሰፈነው ውጥረት መሆኑን ዘገባው አመላክቷል። አዋሳ ላይ በርካታ የወላይታ ተወላጆች በህይወት በእሳት ተቃጥሎ እንደሞቱ ዘገባው ጠቅሟል። 2500 የሚሆኑት አዋሳ ከሚገኙት መኖሪያ ቤቶቻቸው እንዲፈናቀሉ ተገደዋል። ካለፈው ሚያዝያ ወር አንስቶ አብዛኛዎቹ ጌዶዎች ቤት አልባ ሆነዋል።
ከቅርብ ጊዜያት ወዲህ በብዙ መቶ ሺዎች የሚቆጠሩ በኦሮሚያና በቤኒሻንጉል ጉሙዝ ድንበር አካባቢ ከመኖሪያቸው ተፈናቅለዋል። በያዝነው ዓመት ከ1.2 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ለመሸሽ ተገደዋል። አንዳንዶቹ መሳሪያ እያከማቹ ናቸው። አንድ ባህር ዳር ያለ ወጣት ሰዎች በብዛት መትረየስ እየገዙ ናቸው ማለቱን ዘገባው ጠቅሷል። የትግራይ ወጣቶች ደግሞ መሳሪያና ስልጠና እንዲሰጣቸው ጥሪ እያቀረቡ ናቸው። ስለሆነም ትርምስና የሀገር መፍረስ ሊከተል እንደሚችል አንድ ባለስልጣን ተናግሯል ይላል በኢኮኖሚስት ላይ የወጣው ጽሑፍ። ይህን መሰረት በማድረግም ጠቅላይ ሚኒስትር አብይ ዲሞክራሲ ማለት ስርዓት አልበኝነት ማለት እንዳልሆነ ማሳየት ይኖርባቸዋል ሲል በኢኮኖሚስት ላይ የወጣው ጽሑፍ አስገንዝቧል።
ሮይተርስ የዜና አገልግሎት ደግሞ ኒጀር ከመኖሪያቸው የተፈናቀሉ ሰዎችን ለመጠበቅ ህግ ማውጣቷን፣ ይህ ከአፍሪካ የመጀመሪያ መሆኑን ዘግቧል። አዲስ ህግ የወጣው ግጭትን፣ በጎርፍ መጥለቅለቅንና ድርቅን ሸሽተው የተሰደዱትን ሰዎች ለመጠበቅና ለመርዳት የሚያስችል ብሔራዊ ህግ ማውጣቷን ነው የአገሪቱ መንግስትና የተባበሩት መንግስታት ድርጅት ትላንት ያስታወቁት። መንግስት እንደሚለው 174,000 የሚሆኑ ተፈናቃዮች በምዕራብ አፍሪካ ይዞ ሀገር ይኖራሉ። አብዛኛዎቹ ተፈናቃዮች የተጠለሉትም ሙስሊም አማጽያን ከማሊና ከናይጄሪያ በሚሻገሩባቸው አካባቢዎች ነው። የአገሪቱ ብሔራዊ ሸንጎ አዲሱን ህግ ባለፈው ሰኞ በሙሉ ድምጽ ማጽደቁን የሮይተርስ ዘገባ አውስቷል።
ይህ አሃዝ ግጦሽና ውሃ ፍለጋ ከመኖሪያቸው ውጪ የሚንቀሳቀሱትን እንደማያካትት የኒጀር የሰብአዊ ተግባርና የአስቸኳይ ጊዜ አያያዝ ሚኒስትር ለዋን ማጋጂ መናገራቸውን ዘገባው ጠቅሷል። ኒጀር በተጨማሪም በሊቢያ በኩል አውሮፓ ለመግባት ሲሉ ሊቢያ ታስረው ለነበሩ ስደተኞችም በሯን ክፍት አድርጋለች። እስካሁን ባለው ጊዜ የተባበሩት መንግስታት ድርጅት ከ2000 በላይ የሚሆኑ ስደተኞችን ከሊቢያ ወደ ኒጀር አሸጋግሯል ሲል ሮይተርስ የዜና አገልግሎት ላይ የወጣው ዘገባ አስነብቧል። አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።